ሰላም ጤና ይስጥልን የተከበራችሁ አድማጭ ተመልካቾቻችን እንደምን አመሻችኋል። ከአሜሪካ ድምጽ ዋሽንግተን ዲሲ ስቱዲዮ የጋቢና ቪኦኤ መሰናዶ ጀምሯል። እንኳን ለዓለም አቀፍ የሴቶች ቀን በሰላም አደረሳችሁ። በምሽቱ ሴቶችን የሚዘክሩ ዘገባዎችና መሰናዶዎች ወደ እናንተ እናደርሳለን።
በጣም ደስተኛ ነኝ ይሄ ሽልማት ስለተሰጠኝ። ብዙ ሰዎች ነበሩ እዚህና የነሱንም ጆርኒ መስማትና ከነሱ መማር በጣም ኢንስፓይሪንግ ነበር። እኔም ለኔ ይሄ ሽልማት ላይክ ወደፊት ብዙ ነገር እንዳደርግ ሞቲቬት የሚያደርገኝ ነገር ነው።
ዓለም አቀፉ የሴቶች ቀንን ለመዘከር ከተሰናዳው ዘገባ ላይ የተወሰደ ድምጽና ምስል ነው የተመለከታችሁት እንደሚሰማችሁት። በምሽቱ ይደመጣል። ሌሎች ወጣት ተኮር ዘገባዎችንም ይዘናል። ኤደን ገረመው የምሽቱን መሰናዶ በመምራት፣ ብርሃን ኃይሉ ደግሞ በድምጽና ምስል ምህንድስናው ከመላው አሜሪካ ድምጽ የዲጂታልና የስቱዲዮ ባለሙያዎች ጋር በመሆን አብረናችሁ እናመሻለን። እናንተም አብራችሁን ታመሹ ዘንድ በአክብሮት እንጋብዛለን። በዳላስ ከተማ የተወለደችውና ከአራት አመታት በፊት በ15 አመቷ በካንሰር ህይወቷ ያለፈው ገሊላ መኮንን በህይወት እያለች ከ10 አመቷ አንስቶ ልጆችም መርዳት ይችላሉ በሚል ራዕይ ከሁለት ጓደኞቿ ጋር በመሆን ኢትዮጵያ ላሉ ልጆች እርዳታ ስትልክ ነበር። ይህንን የምታደርገውም እርሷና ጓደኞቿ ለልደታቸው እንዲሁም ደግሞ ለገና በዓል ከሚሰጣቸው ስጦታ በማጠራቀም ነው። ገሊላ ህይወቷ ካለፈ በኋላ ቤተሰቦቿ የበጎ አድራጎት ድርጅት በስማ አቋቁሞ ከአካባቢው ማህበረሰብ ጋራ በመስተባሰብ 120 የሚሆኑ ቤተሰቦችን ኢትዮጵያ የሚገኙ ልጆችን በመርዳት ላይ ይገኛሉ። በዚህ ዙሪያ የተጠናቀረውን ዘገባ ያስተናዳው በፍቃዱ ሞረዳ ነው። ደዛን አልፋለን።
በዩናይትድ ስቴትስ ግዛት በዳላስ ከተማ ተወልዳ ያደገችው ገሊላ መኮንን ከቤተሰቦቿ ጋር ወደ ወላጆቿ ሀገር ኢትዮጵያ የሄደችው የ10 አመት ጉብል ሳለች ነበረ። ኢትዮጵያ በነበረችበት ወቅት አንድ በህይወቷ ውስጥ ትልቅ ጥያቄ ያኖረ ነገር ተመለከተች። አባቷ አቶ መኮንን ኃይለ መስቀል ገሊላ በኢትዮጵያ ጉዞዋ ስለገጠማት ነገር እንዲህ ይላሉ።
ከእናቷ ጋርና ከቤተሰብ ጋር ወደ ጻድቃኔ ማርያምና አርሴማ የሚባሉ ቤተክርስቲያኖች ለጸበል ሄዱ። ከመንገድ ከእንትን ወርዶ በግሪክ የሚሄድበት መንገድ አለ። ያንን ሲሄዱ ነው ገሊላ ትምርት ልጆች ወደ ትምርት ቤት በባዶ እግራቸው የተቀዳደደ ጫማ ልብስ ለብሰው የደፍተር መያዣ ወይም ደግሞ ቦርሳ የሌላቸው እና መሆኑን አይቺው በዛ አግረ መንገዷን ስቴር ትምርት ቤት የተባለውንም ትምርት ቤት አይታ ና ያንን ካየች በኋላ ልትቀበል አልቻለች። ከዛ ከተመለሰች በኋላ ብዙ ጊዜ ስለነሱ ነው የምታወራው። እነሱን ለመርዳት ነበር ሐሳቧ። ሁሉ ጊዜ ስትናገር የነበረው አድጌ ኮሌጅ ከጨረስኩ በኋላ መጀመሪያ ስራ የሚሆነው ይሄንን ነው ማድረገው ተል ነበር።
ገሊላ ሁኔታውን ከተመለከተች በኋላ ጥያቄና ህልም ይዛ ወደ አሜሪካ ተመለሰች። ራስዋን የጠየቀችው ልጆችን መርዳት ይችላሉ ብላ ነበር። ያገኘችው ምላሽ አዎ ይችላሉ የሚል ነው። ከዚያም ልጆችን መርዳት ይችላሉ ወይም kids can help too የሚራይዛ እህቷንና ሁለት ጓደኞቿን አሳመነች። ለልደታቸውና ለገና በዓል የሚሰጣቸውን ስጦታ ለዚሁ በጎ ተግባር ለማዋል ተስማምተው በ2018 የገና በዓል ባገኙት የ$300 ስጦታ መነሻነት የገሊላ ህልም ይሁን ሊሆን ጀመረ። ገሊላ በእህቷና በሁለት ጓደኞቿ ብቻ ሳትወሰን ህልሟን ወደ ትምርት ቤት ጓደኞቿም አደረሰች። በመናቧ የመሰረተችውን ድርጅት Kids Can Help Too ለማስተዋወቅና በጎሩ ለማቆም እየተጋጭ ሳለ ያልተጠበቀ ነገር ተፈጠረ።
ገሊላ ድንገት ታመመች። ካንሰር መሆኑ ታወቀ። ከዛ በኋላ ሆስፒታል ያለች በአጋጣሚ የሜካዊሽ የሚባል ኦርጋናይዜሽን መጥተው አሸንፈሻል የደረ ዊን አርገሻልና የምትፈልጊው ቦታ መሄድ ትችያለሽ፣ ዓለምን የትኛውም ቦታ ሄደሽ መጎብኘት ከነ ቤተሰቦችሽ ትችያለሽ፣ እዚህም ታዋቂው ፕሬዝዳንቱንም ጭምር ታዋቂ ሰዎችን ማግኘት ፍትፈልጊ ማንኛውንም ነገር ውሽሽም ማድረግ ቻለሽና ንገሪን ብለዋት ጠየቋት።
Make a wish ወይም ቸር ተመኝ የተሰኘው በጎ አድራጊ ድርጅት ልክ እንደ ገሊላ በጠና ታመው የመዳን ተስፋ የሌላቸው ልጆች ህይወታቸው ከመአለፉ በፊት ወደ ፈለጉበት ቦታ ሄደው እንዲደሰቱ የገንዘብ ሽልማት ሰጣቸዋል። ገሊላም ከነዚህ ልጆች አንዷ ሆና ተመረጠች። ገንዘቡን ግን ልትዝናናበት አልፈለገችም።
እኔ አሁን አንደኛ ታመም ያለው አልጋ ላይ ነው ያለሁት። ቢሄድም ብዙ ማስቸገር ነው የሚሆነው። ነገር ግን እኔ ባህምሩ ያሉ ልጆች አሉ። ከጓደኞች ጋር የጀመርኩት ኦርጋናይዜሽን አለ። ገና ህጋዊ ማላደረግ ነው ገና እንደጀመርነው ነው ያለውና እሱን ህጋዊ አድርጉልኝ ይሄንን ፈንድ ወደዛ አዙሩልኝ የሚል ጥያቄ ጠየቀቻቸው።
ገሊላ ይታመመችው በጥቂት ሰዎች ላይ ብቻ የሚከሰትና ክሊር ሴል ሳርኮማ በመባል የሚታወቅ በእጅና በእግር አልፎ አልፎም በሆድና በጭንቅላት ውስጥ ያሉ ለስላሳ የሰውነት ክፍሎችን የሚያጠቃ ለመርዛማ ኬሚካሎች ከመጋለጥ የሚመጣ የካንሰር አይነት ነበር። ለወራት በህክምና ስትታገዝ የቆየችው ገሊላ እንደ አውሮፓ አቆጣጠር ማርች ወይም መጋቢት 6 2020 የኢልማን ኡንነት አደረ ሰጣ በተወለደች በ15 አመቷ አረፈች። ከልፈሳው በኋላ አደረዋን ይሁን ለማድረግ ወላጆቿና ወዳጅ ዘመዶቿ ገሊላ በፈጠረችው kids can help to ልጆችም መርዳት ይችላሉ በሚለው ሐሳብ ስር ተሰባስበው ቦርድ መስርተው እርዳታ ማሰባሰብና ስልት መንደፍ ጀመሩ። ለመጀመሪያ ጊዜም ለሃያ ልጆች የሚዳረስ ድጋፍ ወደ ኢትዮጵያ ገሊላ በቁጭት በተነሳችበት ቦታ ለሚገኙት ልጆች ተወሰደ።
ግዴስሉ ለቤት ጌታቸው ባላለው በዋይሊ ሲቲ በመትባል ከተማ ውስጥ ነው የምኖረው። እና በገሊላ ኪድስ ካን ሄልፕ ቱ ቦርድ ሜምበር ነኝ። ያው እንግዲህ ቀድሞ አቶ መከነን እንደገለጹት እናደርገው ልጅ ኪድስ ካን ሄልፕ ቱ ያው ልጅን እንዲረዳ ነው። እና እዚህ አሁንኛ እየሰራን ያለ ነው ልጆቹን ኮንቪንስ በማድረግ እንዴት አድርገው ልጆቹን እንደሚረዱ የልጆቹን ሁኔታ በማስረዳት ፎቶዎች ምናምኖች ይዘን መተናል። እሱን ያሳየናቸው ልጆቹ ቤታቸው ያጠራቀሙት እንግዲህ እስካሁን አንድ ልጅ ስፖንሰር ለማድረግ 120 ብር ዶላር ነው የሚፈልገውና እነሱ አመት ሙሉ ትንሽ ትንሽ ባንክ ሰጥተናቸዋል ለልጆቹ ሳንቲም የሚሆን ያገኙትን እየከተቱ አሁን ባለፈው 120 ብር ይዘው መጡ ከዛች ባንክ ውስጥ በግላቸው። እና ልጆቹ እንትኑ ልባቸው ገብቷል በቃ ይረዱ ፈልገዋል ነኝ የነገርናቸው ልጆች ስለ ልጆቹ ያለውን ሁኔታ ሲያዩ እሱን ለማድረግ በቃ ተነሳስተዋል ማለት ነው። አንድ ምን አሰባስብ ዘዴሱ ሲሆን ያው እንዳለው እሱ መጀመሪያ አስፋ ካገኘችው ገንዘብ ከኛም ሆኖ 20 ልጅ ይዘን ለ20 ልጅ ይዘን ተነስተን የመጀመሪያውን ስጦታ ለሰጠይኩት እኔ ነበርኩ። ልጆቹንም ልተዋወቅ እና ስጦታም ልሰጥ ሲሄድ አሁን እሱ እንዳለው ማሪናታ የሚባለው ካምፓኒ ሲቲዋ በጎ ወዳጃችን ናት ጥሩ ሰው ናት እና በቀልቴጂ ነው ብላ አብሬሽ ሄዳለች።
አጭ
ነው ስሙ እና ይሄድ አለች የዛን ጊዜ ማለት ነው ወደ ደብረ ብርሃን መጣች ከኔ ጋርና በቃ ከሄድኩ አይቀር ለመቶ ልጅ ለአንድ ጊዜ ብቻ ነው ነው የምሰጠው ግን መቶ ልጅ አዘጋጁልኝ እናንተ የምትሰጡትን ነገር ለመቶ ልጅ እኔ ደግሞ ሰጣለሁ ዋን ታይም ማለትና እሷ ለመቶ ልጅ እዛ ስትሄድ እኔ ለ20 ልጅ ይዤ ደዛለት ለመቶ 20 ልጅ ሰጠን ማለት ነው። እና በቃ በጣም ነው እሷ ስትሰጣቸው ወይም ስንሰጣቸው እኔ ውስጥ የነበረው እንዴት ነው የሚቀጥለው አመት እነኚህ ልጆች እንግዲህ እስካሁን አቅማችን 20 ነው ሌላ መቶ መጨመር ባንዴ ከባድ አይደል ከዛ በቃ እንዴት ነው ያልኩ ምን ማስበው እንዴት እንደምናረግ ነበርና በቃ ስመጣ ያው ቦርድ ሜምበሮችንም ስብሰባ አድርገን በቃ እነኚህ ልጆችማ በዚህ አመት ማግኘት አለባቸው ብለን በጣም ካንዲም ሁለቴም አደረግን የዛ አመትማ እግዚአብሔር ይመስገን ተሳክቶልን ያው ባንዴ 120 ልጆች አሉ።
ለሃያዎቹ ልጆች እርዳታው እንዲያደርሱ የተላኩት ወይዘሮ መቤት ጌታቸው ወደ ኢትዮጵያ በሄዱበት ወቅት በአገር ውስጥ ከመንቀሳቀሰው ማራናታ የተሰኘ በጎ አድራጎት ድርጅት ኃላፊ ጋር ተገናኙ። ስለ ገሊላም ህልም አስረዷቸው። የድርጅቱ ኃላፊም በሐሳቡ ተደስተው ለአንድ ጊዜ ብቻ የሚሆን እርዳታ ለመቶ ልጆች ለማበርከት ቃል ገብተው ከወይዘሮ መቤት ጋር ወደ ተረጂዎቹ ሄደው ከአሜሪካ የመጣውን ድጋፍ ጨምሮ ለ120 ልጆች የሚበቃ እርዳታ ተሰጠ። ከዚህ በኋላ የእርዳታው ትኩረት በ120 ልጆች ላይ ሆነ። 120 ልጆችን በቋሚነት ለመርዳት የሚቻልበት ስልትም ተነደፈ። በዚህ መሰረት አሜሪካ ውስጥ ፍቃደኛ የሆኑ ልጆችን የማሳመን ስራ ተጀምሮ ጥረቱ ስኬታማ ሆነ። እናም ዛሬ በአሜሪካ ነዋሪ የሆኑ ልጆች በኢትዮጵያ ለሚገኙ 120 ልጆች በየአመቱ የትምህርትና የቁሳቁስ ድጋፍ ያደርጋሉ። የዚህ እርዳታ ተጠቃሚ የሆኑ ልጆችን ወላጆችን አነጋግረናል።
ስንታጠስ ልጆቻችንን በአግባቡ ያስተማሩልን ነው? በአግባቡ የሚገባቸውን ድጋፍ እያደረጉልን ነው? በትምህርት ቤትም ጥሩ ደረጃ ያላቸውን ተማሪዎች ማበረታቻ ድጋፍ በጣም እያደረጉልን ነው? እኔ መንግስቱ ባለሆኔ በምግብ ድጋፍ ተደርሰናል። ሲቀጥልም በየአመቱ ደብተርም ሲስቶም ኢንፎርምም ሁሉም ነገር አለ። እዛ የተንተገነ ይሁን እስካሁን ድረስ እኔ በልጆቼ በኩል ሁሉም ነገር ደስተኛ ሲሆን እኔ በእኔ በኩል ችግር የለም። ልጆቼ ስለተጠቀሙብኝ፣ ልጆቼ ደህና ደረጃ ስለደረሱብኝ እኔ በጣም በእነሱ ደስተኛ ነኝ። በአሁኑ
አቶ ዘሩባቤል ይመኑ የገሊላ ድርጅት የኪድስ ካን ሄልፕቱ የአገር ውስጥ በጎ ፈቃደኛ አስተባባሪ ናቸው። ድርጅቱ ለወደፊት በተጨማሪ ቢያተኩርበት ጥሩ ይሆናል የሚሉትንም ሀሳብ አካፍለውናል።
የሚረዱት ተማሪዎች ለአሁኑ 120 ተማሪ እየረዳን ነው። በአመት እያገዝን ያለ ነው። አሁን የሚያስፈልጋቸው ደብተር፣ የሚያስፈልጋቸው እስክሪብቶ፣ የሚያስፈልጋቸው ጫማም ይሁን አብረን ነው የምናግዛቸው። አሁን ባለው ሁኔታ የትምህርት ቁሳቁስን ምንም ችግር የለም እና ወደፊት ደግሞ አቅም ፈጠር አቅም ልጆቹን በምግብ ደግሞ አብሮ ማገዝ ይቻል። ምክንያቱም አንዳንድ ተማሪዎች ሳይበሉ የሚማሩ ተማሪዎች አሉ እና ደግሞ ምግብን በማገዝ በኩል ቢደረግ አቅም ፈቀደ እሱ መልካም ይመስለኛል።
ከመቃብር በላይ እና ከሞት ባሻገር የሆነው የገሊላ የሰብአዊነትን በተረጂዎች ቁጥርም ሆነ በአካባቢ ሽፋንም እንደሚሰፋ ወይዘሮ መቤት ተስፋ አላቸው።
እግዚአብሔር ከረዳን 200 ወይም 250 ልጆች አርገን ለመርዳት ነው። ብዙ ልጆች ደግሞ አሁን እንግዲህ እንደምታየው ካገኙ በተለያየ ቦታ ላይ እዛ ደብረ ብርሃን ብቻ መሆን የለበትም። እንግዲህ አላማችን ትልቅ።
ይህ ድርጅት በኢትዮጵያ ውስጥ ብቻ ሳይሆን ዩናይትድ ስቴትስ ውስጥ የሚገኙ ችግረኛ ልጆችን ለመርዳት ገሊላ የነበራትን ህልምም ተግባራዊ እያደረገ መሆኑን ለማወቅ ተችሏል። ለአሜሪካ ድምጽ ራዲዮ በፍቃዱ ሞረዳ ነኝ ከዋሽንግተን ዲሲ።
የአውሮፓውያኑ መጋቢት ወር ከገባ አንስቶ በተሰማሩበት መስክ ልቅናን ያሳዩ ኢትዮ አሜሪካውያን ሴቶች ከበሬታ የሚሰጥበት ድንቅነሽ ልዩ መርሃ ግብር ከሰሞኑ በዚህ በዋሽንግተን ዲሲ እና አካባቢው ተካሂዷል። ሀብታሙ ስዩም ዝግጅቱን በወፍ በረር ያስቃኘናል።
የአውሮፓውያኑ መጋቢት ወር በገባ የመጀመሪያዎቹ ቀናት ውስጥ በተሰማሩበት መስክ ልቅና ላሳዩ ኢትዮ አሜሪካውያን ሴቶች ከበሬታ የሚሰጥበት ልዩ መርሃ ግብር ይከናወናል። ለአምስተኛ ጊዜ የተካሄደው የሽልማትና የውቅና ዝግጅት መጠሪያ ድንቅነሽ ይሰኛል። ሽልማቱን ካስተናደው አካል መስራቾች መካከል አንዱ የሆነችውና የዘንድሮው ሽልማት ስነ ስርዓት የህዝብ ግንኙነት ጉዳይ ኃላፊ ጀሚላ ተሰማ ድንቅነሽ የሽልማት ስነ ስርዓት የመጋቢትን ወር ጠብቆ የሴቶችን ስኬት ለማጉላት ያለመበትን ምክንያት እንዲህ አስረዳለች።
እንግዲህ ድንቅነሽ የምናከብረው በየአመቱ ማርችን እየጠበቀን ነው። ማርች ደግሞ በዓለም አቀፍ ደረጃ እንደምታውቀው የሴቶች ቀን የሚከበርበት እንዲሁም ደግሞ እዚህ ሀገር የሴቶች ወር ተብሎ ነው የሚታወቀው ማርችን ጀነራል። እኛም እንግዲህ እንደ ድንቅነሽ ላቅ ያለ ሚና ለነበራቸው ማህበረሰባችን ውስጥ ትልቅ አስተዋጽኦ ላደረጉ በራሳቸው በህይወታቸው ስኬታማ ሆነው ለሌሎች ምሳሌ መሆን የሚችሉ ድንቅ ሴቶችን በተለይ ደግሞ እኛን ለየት የሚያደርገን እድሉን ያላገኙ ብዙ ስራ ሰርተው ለሌሎች ምሳሌ መሆን እየቻሉ እውቅና ሽልማት ያላገኙ ሴቶችን ትኩረት አድርገን ከማይኖሪቲ የሆኑትን እውቅናና ሽልማት የምንሰጥበት ፕሮግራም ነው ማለት ነው። በዚህ ውስጥ እንግዲህ ያለፉትን እንደዛ እውቅና ከመስጠታችን ባለፈ ለሚመጣው ለወጣቱ ተምሳሌት የሚሆኑ ሰዎችን ነው አብረን የምናወጣው ማለት ነው።
በሰሜን አሜሪካ በሚኖሩ ትውልደ ኢትዮጵያውያን ዘንድ መሰል ያክብሮትና መስጋና ምሽቶች አዲስ አይደሉም። ይሁንና ተሸላሚዎች ከሚታጩበት ሂደትና አካታችነት ግቡ አንጻር የሽልማት ዝግጅቱ ልዩ እንደሆነ ነገረችን ደግሞ የድንቅነሽ ተቋም አጋር መስራችና የዘንድሮ ሽልማት ኃላፊ ሀሊማ በሽር ናት።
ስራዎችን የሚያልቅ ሴቶችን የሚያበረታታ ሁሉንም አካታች የሆነ ፕሮግራም እስካሁን ድረስ እንግዲህ አላጋጠመንም እና እንዲሁ ተሰባስበን ስንወያይ ለምን እኛን ጀምረውም በእኛ ይጀምራል ከሚል የኃላፊነት ስሜት ነው ይህንን ፕሮግራም መስራት የጀመርነው። ለምሳሌ ኢቨን አሁን የዘንድሮውን የዓለም አቀፍ የሴቶች ቀንን መርህ ቃል እንኳን ብናየው ኢንስፓየር ኢንክሉዥን ወይም ደግሞ ማካተትን ማነሳሳት የሚል ጭብጥ አለው እና ያ ማለት ሴቶችን ከየት መጡ፣ ምን ዘር አላቸው፣ ምን ሃይማኖት አላቸው፣ ምን አይነት የገቢ እርከን ላይ ነው ያሉት ሳንን እኩል እድል በተለያየ ጎዳና በትምህርቱም በስራውም በሁሉም እኩል እድል እንድንሰጣቸው እንድናበረታታቸው በተለይ ደግሞ በውጭ የሚኖሩ ትውልድ ኢትዮጵያውያን እና ኢትዮጵያውያን ያው መቼም ለየት እንላለን አይደል? በሰው ሀገር ስንኖር የመጣንበት ሀገር ወይም የተፈጠርንበት ሀገር አይደለም እና ያ ልዩነታችን የውበታችን ምንጭ እንጂ ከሌላው የሚያሳንሰን ነገር አለመሆኑ ሁላችንም እኩል ነን ያንን የሚደግፍና ያንን እንድናስተውልና ሴቶቻችንን ወደፊት እንድንገፋ ለሁላችን የተደረገ የተግባር ጥሪ።
በቨርጂኒያ ግዛት ስፕሪንግፊልድ ውስጥ በሚገኘው ዋተርፎርድ አዳራሽ በተካሄደው የዘንድሮ የሽልማት ስነ ስርዓት 7 ሴቶች ለክብር በቅተዋል። በልዩ የአመራር ክህሎት የሚመሩት ተቋም ለብዙሃን የተረፈ አገልግሎት እንዲሰጡ ያስቻሉት የወገኔ ፋውንዴሽን ኃላፊ ወይዘሮ ኒኒ ለገሰ ቀዳሚዋ ተሸላሚ ነበሩ። ሽልማቱ የፈጠረባቸውን ስሜት አጋርተውናል።
በጣም ነው ደስ ያለኝ። በራሳችን በአገራችን ሰዎች ምስጋና ማግኘቱ ልክ ሌላ ደግሞ የተሻለ ለመስራት ስንቅ ነው እና በጣም ነው የማመሰግናቸው። ካላቸው ሰዓት የቤተሰብ ማስተዳደር ሙሉ ሁሉም ሰራተኞች ናቸው ያንን ሁሉ ተቋቁመው እንደዚህ አይነት የሚያበረታታ ዝግጅት አድርገው የሚሰራ ሰው ፈልገው መርጠው ያንን ሰዓት መስዋዕት አድርገው እኔንም እዛው ስላካተቱኝ በጣም ደስተኛ ነኝ። ከልቤ ላመሰግናቸው ወዳለሁ።
ለበርካታ አመታት ከዩናይትድ ስቴትስ በተሻገሩ የሰብአዊነት ተግባራት የብዙሃንን ህይወት ማፍካት እንደቻሉ የተነገረላቸው የተቀው ዓለም አቀፍ ድርጅት መስራች ወይዘሮ ዚነት መሐመድ የእድሜ ዘመን ልቅና ተሸላሚ ሆነዋል። በጤና በማህበረሰብ ንቃትና ሰብአዊነት አበርክቶት ስማቸው በክብር የተነሳው ወይዘሮ ዚነት የአሁኑ ሽልማት የቀጣይ የቤት ስራን ጠቋሚ አደራ አድርገው ቆጥረውታል።
ድንቅነሽ ራሱ እውነትም ከሰማቸው በላይ ነው። እንደዚህ አይነት ስራ ሰርተው እኛን ደግሞ ትንሽ ለሰራናት ለማበረታታት ለወደፊት ተስፋ እንዲኖረን ጠርተው እንደዚህ አይነት ሽልማትን ስለሰጡኝ በጣም ተደስቻለሁ። ገና ለወደፊቱ ብዙ ይጠበቅብናል። እንደ ኮሚኒቲ ሆነን እዚህ ማገር ለተወለዱት ወጣቶቻችን አገር ቤት ላሉትም ደግሞ ወገኖቻችን መርዳት ስላለብን ይህንን አጀማመር ልክ እንደ ሆምወርክ ነው ብዬ ነው የማየው። ገና መጀመራችን ነው እና ለእኔ በበኩሌ ይህን ነገር እንድሰራ እንድገፋበት ብዙ ነገራችን ማድረግ እንዳለብኝ ነው የሚያሳየኝ እና በጣም ደስ ብሎኛል።
በትምህርት ዘርፍ ላከታተሉት አርያነት ያለው የስኬት ታሪክ የክብር ሽልማት የተበረከተላቸው ሌላኛዋ ተሸላሚ ዶክተር ሊያ ብርሃኒ ናቸው። ዶክተር ሊያ የማህፀንና ጽንስ ሐኪም ለመሆን ያስቻላቸውን የሕክምና ትምህርት በላቀ ሁኔታ በማጠናቀቅ ሳይገቱ በጤና አገልግሎት አስተዳደር የማስተርስ ዲግሪ፣ በሕግ ትምህርት የጁሪ ዶክትሬት ዲግሪ ለመጫን የበቁ ናቸው። ሸላሚውን ተቋም አመስግነው ለትምህርት ዓለም ስኬት ካበቋቸው ሚስጥሮች የተወሰነውን አጋርተውናል።
ሚስጥሩ ትልቁ ሚስጥር ምንድነው? ግቡ ዲግሪው ግራጁዌት ተደርጎ የሚገኘው ነገር ሳይሆን ራሱ ፕሮሰሱ፣ ትምህርትን የመገብየት ፕሮሰሱ ራሱ የሚያስደስት ነገር አለው እና ትምህርትን መውደድ ራስን ማሻሻልን ያንን ፕሮሰስ መውደድ ነው በጣም በቃ ፊውል አድርጎ ካንዱ ወደ አንዱ የሚያስገባው አንዱ ሲሆን፣ ሁለተኛ ደግሞ ትንንሽ ግቦች ሴት ማድረግ ማለት ሆምወርክ ዴድላይን ካለኝ እሷ ላይ ብቻ ፎከስ ማድረግ፣ ፋይናል ኤግዛም ካለ እሷ ላይ ብቻ ፎከስ ማድረግ። ምክንያቱም ፋይናል ለፋይናል ኤግዛም እየተዘጋጀው የዛሬ 4 አመት እንደዚህ አድርጌ ይሄን ጨርሼ እንደዛ የሚለው ነገር ፎከስ ካደረኩኝ ዲስትራክት ያደርገኛል። ስለዚህ ዲስትራክሽኖቹን በተቻለ መጠን ለማስወገድ ዲሲፕሊን ያስፈልጋል። ሌላው ደግሞ የርቀት ሰላሮፎይ ብዙ ያስከፍላል፣ ዋጋ ያስከፍላል። ሰርግ፣ የጓደኛ ሰርግ አለ አይደለም፣ የተለያዩ እንትኖች ጊቭ አፕ ማድረግ ሊያስፈልግ ይችላል። የግድ መሆን የለበትም። አንዳንዱ ግን ለምሳሌ ሜዲካል ስኩል ብዙ ነገር ጊቭ አፕ ማድረግ ነበረብኝ በዛ ውስጥ ማለት ነው።
ዘንድሮ ላይ በማህበረሰብ አገልግሎት ተሸላሚ የሆኑት ይመለከተኛል በሚሰኘው የበጎ አድራጎት ተቋማቸው አማካኝነት ድጋፍ ለተነፈጋቸው ኢትዮጵያውያን ተስፋ መሆን የቻሉት ወይዘሮ ነይማ ሙዘይን ሆነዋል። በተወካያቸው በኩል ሽልማቱን ተቀብለዋል። ወደ ቀሪ ተሸላሚዎች እንመለሳለን። ስለ ምሽቱ ሌሎች ክንዋኔዎች ጥቂት እንበላችሁ። ይህ ምሽት የመስጋናና የአክብሮት ምሽት ብቻ አይደለም። ትውልደ ኢትዮጵያውያን ሴቶች የሚገጥሟቸውን ተግዳሮቶች የሚመክቱባቸው መላዎች በአነቃቂ ተናጋሪዎች በኩል የተወሱበት፣ ብቻቸውን ልጆችን የሚያሳድጉ እናቶችን የተመለከተ አጭር ውይይት የቀረበበትም ነበረ። ወደ ሽልማቱ ስንመለስ በንግድ ዘርፍ ልቅና የዘንድሮ ተሸላሚ ዶክተር አልያት ኢማም ሆነዋል። ዶክተር አልያት ቨርጂኒያ ቤች ከተማ የሚገኘው አትላንቲክ ፊዚካል ቴራፒ የተባለ የጡንቻና ተጓዳኝ አካላት ሕክምና ተቋም መስራችና ሐኪም ናቸው። የአሁኑ ሽልማት ከጀርባ ሆኖ ላገዟቸው ሁሉ የሚዳረስ ክብር መሆኑን ነግረውናል።
ለዚህ ሽልማት ሆኔ በጣም ደስ ብሎኛል። ያው ይሄ ሽልማት የኔ ብቻ አይደለም፣ የብዙ ሰዎች ሰፖርት አለበት። ልጆቼ፣ አራት ልጆቼ፣ ቲኔጀር ልጆቼ፣ ባለቤቴ፣ የወንድሞቼ፣ የእናት፣ የአባቴ ደግሞ በህይወት ሆኖ ይሄንን ነገር ቢያይኖረው በጣም ደስተኛ ይሆን ነበር እና በጣም ደስተኛ ነኝ። ለወደፊቱ ጀነሬሽን የምመክረው ነገር ቢኖር ማንም ሰው የፈለገውን ነገር አሜሪካን ቁጭ ብሎ ማድረግ እንደምችል። እኔ ሊቪንግ ዊትነስ ነኝ። ምክንያቱም ምንም ነገር በቀላል የሚገኝ ነገር አይደለም፣ ግን የሰው ልጅ ፍላጎት ካለው ዲተርሚኔሽን ካለው ማድረግ እንደምችል ነው። እኔ የዛ ሊቪንግ ዊትነስ ነኝ።
ድንቅነሽ የሽልማት ስነ ስርዓት ስኬት የደራረቡ አዋቂ ሴቶችን ብቻ ሳይሆን በለጋ ዕድሜያቸው ተስፋ ሰጪ አቅምን ያሳዩ የነገ ባላደራዎችንም ሸልመዋል። የሜሪላንድ ዩኒቨርሲቲ የፋይናንስ ትምህርት ክፍል ተማሪ ትውልደ ኢትዮጵያውያን ሕፃናትን ከአማርኛ ፊደላት ጋር የሚያስተዋውቀው ሃሁ ለርን ተቋም መስራችና በጎ ፈቃደኛዋ ሀና ተስፋዬ የዚህ ዘርፍ ተሸላሚ ናት። በዚህ ዘርፍ ሌላኛዋ ተሸላሚ ወጣት ሪሃን መሐመድ ስትሆን የአሜሪካን ዩኒቨርሲቲ ተማሪ የሆነችው ሪሃን ከተለያዩ ማህበረሰብ አቀፍ ተቋማት ጋር በመተባበር ያበረከተችው ብዙሃንን የጠቀመ አገልግሎት እውቅና ተሰጥቷታል። ሁለቱ ወጣቶች ስለ ሽልማቱ ቀጣዩን ብለውናል። ከሀናን ጀምር።
አመሰግናለሁ። በጣም ደስተኛ ነኝ ይሄ ሽልማት ስለተሰጠኝ። ያው ብዙ ሰዎች ነበሩ እዚህ እና የእነሱንም ጆርኒ መስማትና ከእነሱ መማር በጣም ኢንስፓይሪንግ ነበረ። እኔም ለእኔ ይሄ ሽልማት ላይክ ወደፊት ብዙ ነገር እንዳደርግ ሞቲቬት የሚያደርገኝ ነገር ነው። ገና ብዙ የሚሰራ ነገር አለ፣ ምንም አልሰራውም ገና። ለዛ በርቺ የሚል ሞቲቬሽን የሰጠኝ ሽልማት ነው። በጣም አመሰግናለሁ።
Very surprised. I did not expect to get
እውነት ለመናገር በጣም ተገርሚያለሁ። ይሄንን ሽልማት አገኛለሁ ብዬ አልጠበቅኩም። ለሌሎች ሴቶች ምሳሌ የሚሆን ሽልማት ነው። ምንም እንኳን ወጣት ብሆንም ሌሎችን ሴቶች ለማየት መቻሌ በራሱ እጅግ ድንቅ ነገር ከመሆኑ ባሻገር የሚያበረታታም ነው።
የዛሬ 5 ዓመት ግድማ የጋራ ህልም ባላቸው 6 ኢትዮ አሜሪካውያን ሴቶች የተቋቋመ ድንቅነሽ የሽልማት መርሃ ግብር በዋነኝነት በመስራቾች ርብርብና በደጋፊዎች አስተዋጽኦ ዛሬ ላይ መድረሱ በተወሳበት መድረክ ላይ ጅምር ተግባራቶቹ ተስፋፍተው ተገቢ እውቅና ማግኘት የሚገባቸው ተጨማሪ ሴቶች ወደ አደባባይ ይወጡ ዘንድ የዓላማ ተጋሪዎች የማይረግብ ድጋፍ እንደሚያሻ መስራቾች ተናግረዋል። በዘንድሮው የድንቅነሽ መርሃ ግብር ላይ ከቁም ነገሩ ዝግጅት ጎን ለጎን ድንቅ የሥነ ግጥምና ሥነ ጽሑፍ ሥራዎችን ያቀረቡ ሴቶችም አድምቀውታል። ለአሜሪካ ድምፅ ሀብታሙ ስዩም ዋሽንግተን ዲሲ።
አሁን ደግሞ ለየት ወዳለ ርዕስ ነው የምናልፈው። በቀይ ባህር ኤደን ባህረ ሰላጤ ከትላንት በስቲያ ሰኞ ከሁቲ አማጽያን በተተኮሰ ሚሳኤል የተመታ አንድ መርከብ ጉዳት ደርሶበታል። ዩናይትድ ስቴትስ እና እንግሊዝን ጨምሮ ወደ 24 የሚጠጉ ሀገራት ጥምረት የውሃውን ደህንነት ለመጠበቅ ጥረት ሲያድርጉ ቆይቷል። በዚህ ዙሪያ የተሰናዳውን ዘገባ ደረጀ ደስታ እንደሚከተለው ያቀርባል።
ባለፈው ወር ይቺ ሩቢ ማር የተባለች መርከብ ወደ ቀይ ባህር ግርጌ በመጓዝ ላይ ያለች በውቲዎቹ አማጽያን ሚሳኤል ከተመታች በኋላ ቀስ በቀስ እየሰጠመች ስትሄድ ትታያለች። ሩቢ ማር ሁቲዎች ጥቃት ካደረሱባቸው መርከቦች መካከል የሰጠመች የመጀመሪያዋ መርከብ ነች። ይሁን እንጂ ሁቲዎች ከ10 በላይ የሆኑ በርካታ መርከቦችን ሲያጠቁ ካለፈው ህዳር አጋማሽ ጀምሮ ቢያንስ አንድ መርከብ ከአገልግሎት ውጪ አድርገዋል። የኢንዲያና ክፍለ ግዛት ሪፐብሊካኑ ሴኔተር ታድ ያንግ
አሁን እኛ በእውነተኛ የጸጥታ ቀውስ ውስጥ ነን። ይህም ለአካባቢው ብዙ ኢኮኖሚያዊና ዲፕሎማሲያዊ ቀውስ የሚያስከትል ነው። ቻይና ግን እዚህ ውስጥ የትም ቦታ የለችም።
የዩናይትድ ስቴትስና የእንግሊዝ ጦር ኃይሎች የመን ውስጥ ባሉ ሁቲዎች ላይ በማነጣጠር የንግድ መርከቦችን ለመምታት የሚጠቀሙባቸውን መሳሪያዎችና ራዳሮችን ለማጥፋት ተደጋጋሚ ጥቃቶችን ከፍተዋል። ይህ ችግር ባለፈው ሳምንት በሕግ መወሰኛው መድረክ ፊት ቀርቦ ተሰምቷል። ሪፐብሊካኑ የዩታው ሴኔተር ሚት ራምኒ
We're out there, you know, with our flag flying and our men and women in harm's way.
እዚምንገኘው ባንዲራችን ያወለበለብንና ወንድና ሴት ወንድሞቻችንን ለጉዳት በተዳረጉበት ሁኔታ ውስጥ ነው። ወደ ቀይ ባህር የሚደረገው ንግድ በመዘጋቱ ትልቋ ተጎጂ እንደምገምተው ቻይናውን አሳለ። እነሱ ግን የሁሉም ወዳጅ መሆናቸውን ለማስመሰል ከዳር ተቀምጠዋል።
የሕግ መወሰኛው ምክር ቤት አባላት በየመን የዩናይትድ ስቴትስ ልዩ መልእክተኛ የሆኑትን ቲም ላንደርኪንም አስተያየት አድምጠዋል።
We do see a certain degree of freeloading that is absolutely
በተወሰነ ደረጃ በነጻ ተጠቃሚ የመሆን ነገር ያያየን ነው። ያ በፍጹም ተቀባይነት የለውም። ዓለም አቀፋዊ መፍትሄ ስለሚያስፈልገው ዓለም አቀፍ ችግር سنነጋገር ቻይናውያን በከፍተኛ ደረጃ ተሳታፊ እንዲሆኑ እንፈልጋለን።
በዋሽንግተን የቻይና ኤምባሲ ቃል አቀባይ በቅርቡ ለቪኦኤ እንደተናገሩት በአጠቃላይ ቻይና የዓለም አቀፍ የመርከብ መተላለፊያ መስመሮችን ደህንነት ለመጠበቅ ከሁሉም አካላት ጋር ለመስራት ዝግጁ ነች ብለዋል። ቻይና በየካቲት ወር የባህር ኃይል መርከቦቿን ወደ ባህረ ሰላጤው ማሰማራቷ ተዘግቧል። ቪኦኤ እና ሌሎች ግን መርከቦቹ ወደ ቀይ ባህር ክልል መድረሳቸውን ማረጋገጥ አልቻሉም። የፔንታገን ቃል አቀባይ ሜጀር ጀነራል ፓት ራይደር
We would welcome a productive role for China.
ቻይና ገንቢ ሚና መጫወቷን እንደግፋለን። ይሁን እንጂ እንስከማውቀው ባውን ወቅት ዓለም አቀፍ መከቦችን ለመጠበቅ ወይም ለባህር ኃይሎች የትኛውንም አይነት እገዛ ለማድረግ ምንም አይነት ስራም ሆነ የድጋፍ ቃል አልሰጡም።
There's also the plausible explanation they could be sending ships just to gather intelligence on the performance.
ስለሚሳይሎቻችንና ሰው አልባ አውሮፕላኖቻችን የጠለፋ ቴክኖሎጂ አሰራር መረጃ ለመሰብሰብ መርከቦችን እንደሚልኩም አሳማኝ ማብራሪያም አለም።
ተንታኞች እንዳስጠነቀቁት ቻይናውያን ባለፉት 10 ዓመታት ውስጥ ጥቂት ዓለም አቀፍ ችግሮችን ለመርዳት በተለያዩ አጋጣሚዎች ቢሞክሩም ተሳትፏቸው ግን ሁልጊዜም በምክንያታዊነት ብቻ እንዳልሆነ ያስጠነቅቃሉ። በብሩኪንግ ተቋም ከፍተኛ የውጭ ፖሊሲ ባልደረባ ማይክ ኦሃንሎን
My expectation is China will try to help a little in the general cause, but yes, we'll be more focused
እኔ የምገምተው ቻይና ከተቀላለለው ሁኔታ አንጻር በጥቂቱ ድጋፋን ለመስጠት በርግጥ ሞክራለች። ግን ደግሞ አዎ መርከቦቹ የበለጠ ትኩረት የሚያደርጉት የዩናይትድ ስቴትስን በመሰለል ላይ ነው።
ቤጂንግ የኢራን ድፍድፍ ዘይት ትልቋ ገዥ በመሆኗ በአካባቢው የተወሰነ ተሰሚነት አላት። ነገር ግን እስከዛሬ በኢራን ከመደገፉ ሁቲዎች የሚደርሱ የሚሳኤል ጥቃቶችን ለማስቆም በኢራን ላይ በቂ ጥረት ማድረጓን አላሳየችም። ታጣቂዎቹ የሁቲ አማጽያን ከቻይናና ሩሲያ የሚመጡ መርከቦች በቀይ ባህር በኩል በሰላም ማለፍ እንደሚችሉ ቢናገሩም የሩሲያን ዘይት ጭና የነበረች አንድ የነዳጅ መርከብ በዚያ አመት መጀመሪያ ላይ በሁቲዎቹ ሚሳኤል ተመታለች።
ጋቢና ቪኦኤ ዘውትር በኢትዮጵያ አቆጣጠር ከምሽቱ 2 ሰዓት ጀምሮ የወጣቶችን የየዕለት ተግዳሮት ስኬትና የመጪ ዘመን ህልም የሚያስቃኙ መሰናዶችን ያቀርባል። የዓለም አቀፍ ወጣቶችን ልምድ፣ ሀገራዊና ዓለም አቀፋዊ አንድምታ ያላቸውን ጉዳዮች በየቀኑ የሚያስተማቹን መሰናዶው ትከታተሉ ዘንድ ከመደበኞቹ የአየር ሞገድ ስርጭት መገኛዎቻችንና የበይነ መረብ ገጻችን በተጨማሪ የፌስቡክ፣ የትዊተር፣ የዩቲዩብ ገጾቻችን ተሰናድተዋል። ሐሳብና ጥቆማችሁን የመደመር ምልክትና አንድ ቁጥርን አስቀድማችሁ በ202-227-6379 ላይ በዋትሳፕ አውታር በኩል አድርሱን። ጋቢና ቪኦኤ የአዲሱ ትውልድ ድምፅ ከአሜሪካ ድምፅ።
ለዕለቱ ያዝናቸው ዘገባዎች እዚህ ላይ ተጠናቀቁ። በድጋሚ እንኳን ለዓለም አቀፍ የሴቶች ቀን በሰላም አደረሳችሁ። የደንገረመው መሰናዶን በመምራት ብርሃን ኃይሉ ስርጭቱን በማቀናበር ከመላ አብረናችሁ ቆይተናል። በነገው ምሽት እንገናኝ። ጤና ይስጥልኝ።